ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19ና በ5 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 4 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ፣ እንደምን አመሻችሁ። የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልኝ አዲሱ አበበ ነን።
ቀለንቆ ከተማ ላይ የተቃውሞ ሰልፍ በማድረግ ላይ የነበሩትን 15 ሰዎች የገደሉ የሰራዊት አባላትና ትዕዛዝ የሰጡ ኃላፊዎች በሕግ እንዲጠየቁ የኦሮሚያ ብሔራዊ ክልላዊ መንግስት አሳሰበ።
የኦሮሚያ ብሔራዊ ክልላዊ መንግስት በዚህ ሁኔታ እጅግ በጣም ጥልቅ የሆነ መሪ የሆነ ሀዘን እንደተሰማው ክቡር ፕሬዚዳንታችን አቶ ለማ መገርሳ በዛሬው ዕለት ለኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን መግለጫ ሰጥቷል።
የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ለጨለንቆ ሁኔታ ለቪኦኤ ከሰጡት መግለጫ የተቀነጨበ ነው። በአብይ ርዕስ ዘገባው ይሰማል።
አሁን የሰዓቱን የዓለም ዜናዎች እናቀርባለን።
አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን እንደተናገሩት ሶማሊያ የበልጥ አስተማማኝ ተቋማትን በመገንባት በአስቸኳይ የሰብአዊ እርዳታ ተመጽዋችነት ካለው ወይም ከተመጽዋችነት አዙሪት ሰብራ ለመውጣት የሚያስችላትን ተጨባጭ እርምጃ እየወሰደች ነው። ሊሳ ሽላይን ለቪኦኤ ከጄኔቫ ተከታዩን አጭር ዘገባ ልካለች። ሰሎሞን ክፍሌ ያቀርበዋል።
እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ.ም ከሩብ ሚሊዮን በላይ ሶማሊያውያን ያለቁት ድርቅ ያስከተለው ረሃብ ወደ ቸነፈር ከተለወጠ በኋላ እንደነበር ይታወሳል። ዘንድሮም ቸነፈር ሊከሰት እንደሚችል ብዙ ማስጠንቀቂያዎች ቢሰጡም ያንኛው አይነት ተመሳሳይ ሰብአዊ እልቂት አልደረሰም። በሶማሊያ የተባበሩት መንግስታት የልማት መርሃ ግብሮች ዳይሬክተር ጆርጅ ኮንዌይ እንደሚሉት ይህ በግልጽ የሚያሳየው ረሃብ የተቀናጀ እርምጃ ከተወሰደና ምክንያቶቹን ለይቶ በማውጣት ምላሽ መስጠት ከተቻለ ሊወገድ እንደሚችል ነው።
ዘንድሮ በ2011 ካየነው የባሰ ድርቅ ቢደርስም ረሃብን ግን ማስወገድ ተችሏል። ይህ ደግሞ መንግሥት ቀደም አድርጎ በብሔራዊ ደረጃ ችግር መፈጠሩን በማስታወቁ የተባበሩት መንግስታት ድርጅት ረሃብ እንዳይፈጠር ለመከላከል አስቀድሞ የገንዘብ እርዳታ በመጠየቁና ዓለም አቀፍ ለጋሾች ፈጥነው የእርዳታ እጃቸውን በመዘርጋታቸው ነው። የነኚህ ሁሉ ድምር ውጤት ነው ረሃብን መከላከል ያስቻለው።
በተጨማሪም ይላሉ ጆርጅ ኮንዌይ፣ በተጨማሪም ሀገሪቱ ውስጥ በተቋማት ግንባታው ዙሪያ እድገት መታየቱና ቁልፍ የክልል ከተሞችን ጸጥታ ለማረጋጋት የተወሰዱ እርምጃዎች በ2011 ከታየው በተሻለ ምላሽ ለመስጠት አስችሏል። በመጪው ዓመት 3 ሚሊዮን 900 ሺህ ለሚጠጉ ሶማሊያውያን የነፍስ አድን እርዳታ ለመስጠት ከ5 ቢሊዮን ዶላር በላይ ያስፈልጋል ሲል የተባበሩት መንግስታት ድርጅት ተማጽኗል።
የአውሮፓ ህብረት ሀገሮች ከሊቢያ የሚነሱ ስደተኞችና ፍልሰተኞች የሜዲትራኒያን ባህርን እንዳያቋርጡ በማድረግ ለወከባና ለሰቆቃ እንዲዳረጉ ምክንያት ሆነዋል ሲል የመብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ተናገረ። አምነስቲ ትናንት ማክሰኞ ይፋ ባደረገው መግለጫ እንዳስታወቀው የአውሮፓ መንግስታት ለሊቢያ የቴክኒክ እገዛ በማድረግ ጭምር እየተባበሩ ናቸው። በዚህም በብዙ መቶዎች የሚቆጠሩ ፍልሰተኞችና ስደተኞች ዕጣ ፈንታ በሊቢያ ባለስልጣናት በሚሊሻዎችና ታጣቂዎች እጅ ውስጥ ነው ሲል አምነስቲ አመልክቷል። የአምነስቲ የአውሮፓ ዲሬክተር ጃን ዳልሁሰን ሲናገሩም ለተቀነባበረ ወከባና የመብት ጥሰት የተጋለጡ በብዙ ሺዎች የሚቆጠሩ ፍልሰተኞች እስር ቤት ውስጥ ላልተወሰነ ጊዜ ተዘግቶባቸው እንደሚገኙ አመልክተዋል። ዓለም አቀፉ የፍልሰተኞች ድርጅት IOM እንዳስታወቀው በዚህ በአሁኑ የአውሮፓውያን 2017 ዓመተ ምህረት ባህር አቋርጠው ወደ አውሮፓ የሚገቡ ፍልሰተኞችና ስደተኞች ቁጥር ካለፈው ዓመት ጋር ሲነጻጸር በ53% ቀንሷል ብለዋል። ከ166,000 አዲስ ገቢዎች መካከል ወደ 70% ያህሉ ኢጣሊያ መግባታቸውንም IOM አመልክቷል።
የመን ዋና ከተማ በሚገኝ ፖሊስ ጣቢያ ላይ ዛሬ በተካሄደ የአየር ጥቃት 30 ሰዎች ተገደሉ። ሳናአ ውስጥ ባለው የፖሊስ አካዳሚ ቅጥር ግቢ በሸምቅ ተዋጊዎች ቁጥጥር ስር ባለው ፖሊስ ጣቢያ ላይ ዛሬ ረቡዕ ማለዳ በተካሄደ በዚህ አየር ጥቃት ከሞቱት ሌላ ቢያንስ 80ዎች መቁሰላቸው ታውቋል። ጥቃቱ የተካሄደው በሳውዲ መራሹ ጣምራ ኃይል ነው። ኢላማ ያደረገውም የሸምቅ ተዋጊዎቹን ይዞታ እንደሆነ ተመርግቷል። ይህ እንደ አውሮፓ ቁጣጣር በ2015 የተጀመረውና የተባበሩት መንግስታት ድርጅቱ ኃላፊው አንቶኒዮ ጉተረሽ ባለፈው እሁድ ትርጉም የለሽ ያሉት ጦርነት እንዲያበቃ ማሳሰባቸው አይዘነጋም። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቴለርሰን ባለፈው አርብ ሲናገሩ ሳውዲ አረቢያ የመን ውስጥ የምታደርገውን ወታደራዊ ጣልቃ ገብነት እንድታቆም ማሳሰባቸው አይዘነጋም።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት ዕውቅና መስጠታቸውን በመቃወም አብዛኛዎቹ በእስላማዊው ዓለም የሚገኙ መሪዎች ዛሬ ረቡዕ ኢስታንቡል ውስጥ መሰባሰባቸው ተሰምቷል። የመሪዎቹ ስብሰባ የተጀመረው ከዚሁ ከፕሬዚደንት ትራምፕ ውሳኔ ጋር በተያያዘ መካከለኛው ምስራቅ ውስጥ ውጥረቱ ባየለበት በዚህ ወቅት መሆኑ ነው። ስብሰባውን ያዘጋጀው 57 ሀገሮች በአባልነት የሚገኙበት ኦአይሲ የእስልምና ጉባኤ ድርጅት ነው። ይህን ጉባኤ በአሁኑ ወቅት ቱርክ በሊቀመንበርነት የምትመራ ሲሆን አስቸኳይ ስብሰባውንም የጠሩት የሀገሪቱ ፕሬዚደንት ሬቼፕ ታይብ ኤርዶዋን ናቸው። ኤርዶዋን በስብሰባው መጀመሪያ ላይ ባሰሙት ንግግር ለዓለም አቀፍ ሕግና ለፍትህ ከፍተኛ ግምት ያላቸውን እነዚህን መሪዎች ለስብሰባ ስንጋብዝ የኢየሩሳሌምን የፍልስጤም ዋና ከተማነት እንዲገነዘቡ በማሰብ ነው ብለዋል። የፕሬዝደንት ትራምፕ ውሳኔም ሕገ ወጥ እንደሆነ ተናግረዋል ኤርዶዋን።
ቻይና ከሰሜን ኮሪያ ጋር ያለምንም ቅድመ ሁኔታ ለመዋየት በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን የቀረበላትን ሐሳብ መቀበሏ ተሰማ። ከዚህ ስምምነት የተደረሰው በባህረ ሰላጤው አካባቢ ያለው ውጥረት እያየለ በመምጣቱና ይልቁንም የደቡብ ኮሪያው ፕሬዝዳንት ሙን ጃኢን ቻይና ውስጥ የአራት ቀናት ጉብኝት በጀመሩበት ወቅት መሆኑ ነው። ዛሬ ረቡዕ በተጠራ ጋዜጣዊ ጉባኤ ላይ የውጭ ጉዳይ ሚኒስቴር ቃል አቀባይ ሉ ካንግ በሰጡት ቃል ውጥረቱን ለማርገብና ድርድሩን ለማስጀመር ይቻል ዘንድ ቤጂንግ ውይይቱን ትቀበላለች ብለዋል። በዚህ ወቅት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሰሜን ኮሪያ ወደ ድርድሩ ትመጣ ዘንድ ቻይና ግፊት ማድረግ አለባትም ብለዋል። አንድ የቀድሞ የዩናይትድ ስቴትስ ባለስልጣን ለቪኦኤ በሰጡት ቃል ሰሜን ኮሪያ ዝግጁ በሆነችበት በማንኛውም ጊዜ ለመወያየት ይልቁንም ያለምንም ቅድመ ሁኔታ ድርድር ለመጀመር ዝግጁዎች ነን ማለታቸው ተሰምቷል።
ፓኪስታን ከሽብርተኝነት ጋር ያላት ቁርኝት ዋጋ ያስከፍላታል ስትል ዩናይትድ ስቴትስ አስጠንቅቃለች። የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ባወጡት ማስጠንቀቂያ ኢስላማባድ አገሯ ላይ እያየለና እየተበራከተ ከመጣው የሽብርተኛ ቡድን ጋር ያላትን ትስስር ካላቆመች ድንበሯን እስከ ማጣት ያደርሳታል ብለዋል። የዩናይትድ ስቴትስ ማስጠንቀቂያ ይፋ የሆነው ዋሽንግተንና ኢስላማባድ በመካከላቸው ያለውን አለመተማመን ለማጥበብና ከጎረቤት አፍጋኒስታን ጋርም ሰላም ለመመስረት ስለሚቻልበት ሁኔታ ዲፕሎማሲያዊ ውይይት ትናንት ማክሰኞ እያካሄዱ ባሉበት ወቅት ነው። ከፓኪስታን ጋር በጋራ መስራት እንሻለን ሲሉ የተደመጡት የውጭ ጉዳይ ሚኒስትር ቲለርሰን ይህ የሚሆነው ግን ፓኪስታን ሀካኒ ከተሰኘው የሽብርተኛ መረብ ጋር ግንኙነቷን ስታቆም ብቻ ነው ብለዋል።
በመጨረሻም ሁለት የሮይተርስ ጋዜጠኞች ሚያንማር ውስጥ በቁጥጥር ስር ዋሉ። ምክንያት ምስጢራዊ ሰነዶች ይዘዋል ተብለው ስለተጠረጠሩ። ሰነዶቹ በአሁኑ ወቅት እዚያው አገር ራካይን ውስጥ ካለው የፍልሰተኞች ቀውስ ጋር የተገናኙ ናቸው ብሏል መንግስቱ ዛሬ ረቡዕ ባወጣው መግለጫ። በቁጥጥር ስር የዋሉት የሮይተርስ ጋዜጠኞች ስለ ራካይን የደህንነት ኃይሎች የሚገልጡ መረጃዎችን ለውጭ አገር ዜና አውታሮች ለማስተላለፍ ሞክረዋል ሲሉ የመንግስት ባለስልጣናት ተናግረዋል። በቀድሞዋ በርማ በዛሬዋ ሚያንማር ውስጥ ያለው የዩናይትድ ስቴትስ ኤምባሲ በሰጠው መግለጫ የጋዜጠኞቹ መታሰር አሳስቦናል ብሎ ሲያበቃ ዲሞክራሲ እውን ይሆን ዘንድ ጋዜጠኞች ስራቸውን በነጻነት ማከናወን መቻል አለባቸው ብሏል። ዜናው አበቃ።
አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ 15580 በ15630 በ15700 እንዲሁም በ15785 ኪሎ ሄርዝ በ25 ሜትር ባንድ የሆነ እንደሆነ ደግሞ በ12110 በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ጥቅምት 22 ይላል የተጻፈው ልክ አልመሰለኝም። ታህሳስ 4 አይደለምን?
ጎበዝ።
ታህሳስ 4 2000 የተዋገር ሰዎች
የምናስተናግዳችሁ አዲሱ አበበና
ቆንጂት ታዬ ነን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እናልፋለን። ቀዳሚው የዕለቱ አብይ ርዕስ ነው።
ጨለንቆ ከተማ ላይ የተቃውሞ ሰልፍ በማድረግ ላይ የነበሩትን 15 ሰዎችን የገደሉ የሰራዊት አባላትና ትዕዛዝ የሰጡ ኃላፊዎች በሕግ እንዲጠየቁ የኦሮሚያ ብሔራዊ ክልላዊ መንግስት አሳሰበ። ግድያው መሳሪያ ባልታጠቁ ሰዎች ላይ የተፈጸመ ወንጀል ነው ብለዋል የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ አዲሱ አረጋ። በሌላም በኩል በወለጋ ዩኒቨርሲቲ ሻምቡ ካምፓስ ብሔርን ለይተው ጥቃት በፈጸሙና ሁለት የትግራይ ተወላጅ ተማሪዎችን በገደሉ አካላት ላይ ህጋዊ እርምጃ እንደሚወሰድ ቃል አቀባዩ አስታውቀዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ደግሞ በሁለቱም አካባቢዎች ለሞቱት ሰዎች ቤተሰቦች ሐዘኑን ገልጿል። መንግስት የዜጎቹን ደህንነት ማረጋገጡና አጥፊዎቹን ለፍርድ ማቅረቡ አስፈላጊ ነው ብሏል ኤምባሲው። እስክንድር ፍሬው አቶ አዲሱ አረጋን አነጋግሮ የላከው ዘገባ ቀጥሎ ይቀርባል።
መስራቅ ሀረርጌ በጨለንቆ ከተማ በተፈጠረው አሳዛኝ ሁኔታ ላይ ማብራሪያ የሰጠው የኦሮሚያ ብሔራዊ ክልላዊ መንግስት 15 ሰላማዊ ሰልፈኞች መገደላቸውን 14 ደግሞ መቁሰላቸውን የጠቀሰው። ለኦሮሚያ ብሮድካስቲንግ ኔትወርክ አስተያየት የሰጡት የክልሉ ፕሬዝዳንት አቶ ለማ መገርሳ በድርጊቱ ተሳታፊ የሆኑ አካላት ተጠያቂ መሆን እንዳለባቸው ተናግረዋል። በወለጋ ዩኒቨርሲቲ ሻምቡ ካምፓስ ብሔርን የለየ ጥቃት የፈጸሙና ሁለት የትግራይ ክልል ተማሪዎችን የገደሉ አካላትም ተገቢ ሕግ እርምጃ እንደሚወሰድባቸው አረጋግጠዋል። የፕሬዝዳንቱን ማብራሪያ በማስመልከት የክልሉን መንግስት ቃል አቀባይ አቶ አዲሱ አረጋን አነጋግሬያለሁ። አህመድዲን አህመድ አፋሳ የተባሉ ግለሰብ በሶማሌ ክልል ልዩ ኃይል መገደላቸው በጨለንቆ ከተማ ለተካሄደው ሰላማዊ ሰልፍ መነሻ እንደነበር በቅድሚያ ገልጸዋል። የተወሰደው እርምጃ ግን ተገቢ አልነበረም ሲሉ አቶ አዲሱ የክልሉን ፕሬዝዳንት ሐሳብ አብራርተዋል።
የኦሮሚያ ብሔራዊ ክልላዊ መንግስት በዚህ ሁኔታ እጅግ በጣም ጥልቅ የሆነ መሪር የሆነ ሐዘን እንደተሰማው ክቡር ፕሬዝዳንታችን አቶ ለማ መገርሳ በዛሬው ዕለት ለኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን መግለጫ ሰጥተዋል። የመግለጫቸውም ይዘት በዜጎቻችን ላይ በተለይ በሰላማዊ ዜጎች ላይ ተቃውሟቸውን የተሰማቸውን ነገር በሰላማዊ መንገድ ምንም መሳሪያ ሳይዙ በሚገልጹበት ወቅት እንደዚህ አይነት ጥቃት ያጠፋ ሰው ምናልባት ሰልፈኞቹ በተለያየ ሁኔታ ጥፋት ፈጽመው ሊሆን ይችላል። ጥፋትም ፈጽመው ቢሆን የሚጠየቁበት አግባብ አለ። የሚጠየቁበት የአካሄዳቸው ስህተት ካለው ስህተቱ የሚታረምበት የራሱ አግባብ ይኖረዋል እና ከዚህ ባለፈ በጣም ከተገቢው በላይ የሆነ እርምጃ በመውሰድ የሰው ሕይወትና አካል ላይ ጉዳት መድረሱ እጅጉ እንዳሳዘናቸው ገልጸው ድርጊቱንም አጥብቀው አውግዘዋል ማለት ነው። እንደ ኦሮሚያ ብሔራዊ ክልላዊ መንግስት ትናንትናም ድርጊቱን እንደምናወግዝ በተለያዩ የሚዲያ አውታሮች ገልጸናል። ከዛ ባለፈ የአንድ ክልልን ጸጥታ በሚመለከት በህገ መንግስቱም እንደተቀመጠው የጸጥታ ሁኔታ አሳሳቢ ሆኖ ከክልል አቅም በላይ ሲሆን ነው የመከላከያ ሰራዊታችን ወይም የፌዴራል መንግስቱ የፌዴራል ፖሊስ ጸጥታ አስከባሪ አካላት የሚጠሩት። አሁን ግን በማን ጥሪ ይሄ እርምጃ እንደተወሰደ አይታወቅም። የክልሉ መንግስት ከአቅሙ በላይ የሆነ የጸጥታ ሁኔታ አለብኝና ድረሱልኝ የሚል ጥሪ ሲያደርግ ነው ኖርማሊ የፌዴራል የጸጥታ አስከባሪ አካላት የመከላከያ ሰራዊታችን እንደ የፌዴራል ፖሊስ አባሎቻችን ጸጥታን በማስከበር ረገድ የሚያግዙት። የጨለንቆ ኬዝ ግን ማንም ጥሪ ሳያደርግ ነው እና ይሄ ማን እንደጠራው እና በማን ትዕዛዝ እንደተፈጸመ ቶሎ ተጣርቶ የተጠያቂነት አሰራር እንዲኖር የኦሮሚያ ብሔራዊ ክልላዊ መንግስት እንደሚሰራ ነው የገለጹት። ህዝቡም ይህን ጉዳይ በአግባቡ እንዲገነዘብ ነው በመግለጫቸው የጠቀሱት። ከዚህም ባለፈ በማንኛውም ጊዜ የኦሮሚያ ብሔራዊ ክልላዊ መንግስት ከህዝቡ ጎን እንደሚቆም፣ ህዝቡ ላይ ጉዳት እንዲደርስ እንደማይፈልግ፣ ህዝቡ ላይ ጉዳት ሲደርስም ዝም ብሎ እንደማይመለከት፣ ጉዳት ያደረሱ አካላትን በሀገሪቱ ህግ መሰረት በህገ መንግስታችን መሰረት ተጠያቂ
መሆኑ ነው የገለጹት። ከዛም ባለፈ ክቡር ፕሬዝዳንት ለማ መገርሳ በመግለጫቸው የተከሱት በወለጋ ዩኒቨርሲቲ ሻምቡ ካምፓስ በሄድ ለይቶ በተፈጸመ ጥቃት የሁለት ተማሪዎች ህይወት አልፏል። ትላንትና ከትላንትና ወዲያ ምሽት ማለት ነው።
የት ክልል ተወላጅ ሆኑ?
የትግራይ ክልል ተወላጅ ሆኑ። ለተማሪዎች ህይወታቸው አልፏል። በዚህም ማዘናቸውን ነው የገለጹት። ማዘን ብቻ ሳይሆን ይሄን ድርጊት አጥብቀው ነው ያወገዙት። ብሄር ለይቶ የሚደረግ ጥቃት በምንም መስፈርት የትም ቦታ ተገቢነት እንደሌለው ይሄን የፈጸሙ አካላትም በአስቸኳይ ጉዳያቸው ተጣርተው ተመጣጣኝ የተገቢውን ህጋዊ እርምጃ እንዲወሰድባቸው ነው የገለጹት። በመግለጫቸው መጨረሻ ላይ ህዝቡ ተረጋግቶ በሰከነ መንፈስ የህግ የበላይነትን ከማስከበር አንጻር ከመንግስት ጎን እንዲቆም፣ ከክልሉ ጸጥታ አስከባሪ አካላት ጎን እንዲቆምና አሁን በተፈጠረው ሁኔታ በብስጭትና በሀዘን ወደ ሌላ ነገር እንዳይነሳሳ፣ ወደ ጥፋት እንዳይሄድ ጥሪያቸውን ያስተላለፉበትን መግለጫ ነው የሰጡት ማለት ነው።
አቶ አዲሱ እንግዲህ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ የፌዴራል መንግስቱን የሚያስተዳድረው የኢህአዴግ ወይም የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር አባል ድርጅት ነው። ከዚህ አንጻር አሁን በተፈጠረው ክፍተት አሁን እርሶ እየገለጹልኝ ካሉት አንጻር ከፌዴራል መንግስቱ ጋር የተደረገ ያለ ንግግር አለ ወይ?
እንግዲህ አሁን ውይይቶች ይደረጋሉ። እስካሁን በዚህ ጉዳይ ላይ በዚህ ስፔሲፊክ ጉዳይ ላይ የተደረገ ውይይት መኖሩን አላቅም፣ ግን ውይይቶች ይደረጋሉ። ምክንያቱም ይሄ ጉዳይ በአግባቡ ተገምግሞ ሁሉንም የመከላከያ ሰራዊት አባላትንም ይወክላል ብለን አናምንም። ይህን ትዕዛዝ የሰጡ አካላት ለምን እንደሰጡ፣ እዚህ ድርጊት እዚህ ወንጀል ውስጥ የተሳተፉ አካላትም ለምን እንደተሳተፉ በደንብ ተጣርቶ ተገምግሞ አስፈላጊው እርምጃ እንደሚወሰድ ነው የምንጠብቀው። ስለዚህ እንደ ኢህአዴግም በዚህ ጉዳይ ላይ ግልጽ የሆነ ውይይት ይደረጋል ብለን ነው የምናምነው። ውይይት ማድረግ ብቻ ሳይሆን ደግሞ ሰላማዊ ዜጎች ላይ የሚደርሰውን ጥቃትና የግድያ ስራዎችን የፌዴራል መንግስቱና ኢህአዴግም እንደ ግንባር የሚያወግዘው እንጠብቃለን ማለት ነው።
አሁን አጠቃላይ በክልሉ የተለያዩ አካባቢዎች ጨለንቆን እና ሻምቡን ጨምሮ ያለው የጸጥታ ሁኔታ ምን ይመስላል?
የጎላ የጸጥታ ችግር የለም። አጠቃላይ መላ ኦሮሚያ ውስጥ ያለው ትልቅ የሆነ የልብ ስብራትና ሀዘን ነው። ሁላችንም በጣም ነው የተደናገጥ ነው። የክልሉ ህዝብም እጅግ በጣም አዝኗል። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ጫፍ ኦሮሚያ ውስጥ ጥልቅ የሆነ የሀዘን ድባብ ነው ያለው። ከዛ ባለፈ ግን አንዳንድ አካባቢዎች ላይ በተለይ ከፍተኛ ትምህርት ተቋማት ላይ ጉዳዩን በመቃወም የከፍተኛ ትምህርት ተቋማት ተማሪዎች ዛሬም ሀዘናቸውን ሲገልጹ ነው የነበረው፣ በኦሮሚያ ክልል ውስጥ ባሉ ዩኒቨርሲቲዎች ማለት ነው። ከዛ ባለፈ ግን በጸጥታ ችግር ረገድ ጎልቶ የሚነሳ ነገር ብዙም የለም ማለት ነው። ምዕራብና ምስራቅ ሐረርጌም እንደዚሁ ህዝቡ በየአካባቢው እየተሰባሰበ ሀዘኑን በሰላማዊ መንገድ እየገለጸ ያለበት ሁኔታ ነው ያለው። ስለዚህ ያለው ድባብ ከፍተኛ የሆነ የሀዘን ድባብ ነው፣ የመሰበር የልብ ስብራት ነው ያለው በተጎዱ በሞቱ ወገኖቻችን ምክንያት። ከዛ ባለፈ አጥፊዎች ለህግ እንዲቀርቡ የሚል ሰፋፊ ጥያቄዎች እየተነሱ ነው ያሉት። ከዛ በተረፈ ግን የጎላ የተስተዋለ የጸጥታ ችግር የለም ማለት ነው።
አሁን አንዱ ጥያቄ የክልሉ መንግስት እየጠየቀ ያለው በተለይ በጨለንቆ ተኩስ እንዲከፈት ትዕዛዝ የሰጡ አካላት ተጣርተው በህግ ይጠየቁ የሚል ነው ይመስለኛል።
አዎ ነው፣ እንደዛ ነው። ትዕዛዝ የሰጡ አካላትም በዛ ውስጥ የተሳተፉ ይሄ የተፈጸመ ጥቃት ነው፣ ወንጀል ነው ብለን ነው የምናምነው። ወንጀል እስከሆነ ድረስ ደግሞ ይሄን ያዘዘ አካልም ከዛም በተረፈ ደግሞ እዚህ ውስጥ የተሳተፉ አካላትም በህገ መንግስቱ መሰረት በሀገሪቱ ህግ መሰረት መጠየቅ መቻል አለባቸው። የሰላማዊ ዜጋ ደም ፈሶ መቅረት የለበትም። የሰላማዊ ዜጋ ሰው መሳሪያ ያልታጠቀ ሰው እንዲሁ በጠራራ ፀሐይ ሰልፍ ስላደረገ ሰልፍ ቢያደርግ ሀንድል የሚደረግበት ተመጣጣኝ የሆነ እርምጃ ወስዶ ያንን ሰልፍ ማስቆም ይቻል ነበር። ይህን ያዘዘውም አካል እንደገና ደግሞ እዚህ ውስጥ የተሳተፉ አካላትን መጠየቅ አለባቸው የሚል ግልጽ የሆነ አቋም ነው ያለን ማለት ነው።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ በጨለንቆና በዩኒቨርሲቲዎች በተፈጸመው ግድያ ማዘኑን አስታውቋል። ለሟቾቹ ቤተሰቦችም የሀዘን መግለጫ መልእክት እናስተላልፋለን ብሏል። መንግስት የዜጎቹን ደህንነት እንዲያረጋግጥ፣ ኢትዮጵያውያንም ለረጅም ዘመናት ለቆየው መቻቻልና አብሮ የመኖር ባህል እንዲቆሙ ጠይቋል ኤምባሲው። የመግለጫውን ይዘት አስመልክቶ በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ይህንኑ ያንጸባረቁት ጉዳዩ ማንሳትና የዜጎች ደህንነት ጉዳይ አስፈላጊ መሆኑንም ማመልከት ተገቢ ነው። ኢትዮጵያውያን የየትኛውም አካባቢ ተወላጅ ሆኑ ደህንነታቸውን የማረጋጋት ጥረት መኖር አለበት። በተመሳሳይም ዜጎች በብሔር ላይ ተመስርተው የእርስ በርስ ጥቃት እንደሚፈጽሙ የሚገልጹ ሪፖርቶች እየጨመሩ ነው። ኢትዮጵያ ለረጅም ዘመናት የቆየ የመቻቻልና አብሮ የመኖር ታሪክ እንዳላት እናውቃለን። ኢትዮጵያውያን ለዚህ ሲቆሙ ማየት እንፈልጋለን ነው ያሉት። በጨለንቆና በተለያዩ ዩኒቨርሲቲዎች ያለውን ሁኔታ እንደዚሁም በኦሮሚያ ክልላዊ መንግስት የተሰጠውን አስተያየት በተመለከተ ከፌደራል መንግስቱ ምላሽ ለማግኘት ጥረት እያደረኩ ነው። እንደተሳካ ይቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምሽቱን አብይ ርዕስ ነበር ያደመጥነው። ከአሜሪካ ድምጽ መጽሔት ይቀጥላል። አብራችሁን ቆዩ።
በዚህ በጥቂት ቀናት በሚሰናበተው የአውሮፓውያኑ 2017 ዓመተ ምህረት እጅግ የከበደውን ድርቅ እየተዋጋች እንደገና ካንሰራራው ከአልሻባብ ጋር እየተፋለመች የቆየችው ሶማሊያ በዚህ ዓመት ውስጥ አዲስ ፕሬዝዳንት መርጣለች። ባለፈው ጥቅምት ወር በሶማሊያ ታሪክ ከደረሱት ሁሉ የከፋ በሆነው የሽብርተኛ ጥቃት ከ500 የሚበልጡ ሰዎች ተገድለዋል። ይህ በዚህ እንዳለ የአፍሪካ ህብረት ለአስር ዓመታት የቆየውን የሰላም ማስከበር ተልእኮ እያጠናቀቀ ባለበት በአሁኑ ወቅት የዩናይትድ ስቴትስ የጦር ኃይል በዚያች አገር እንቅስቃሴውን እያፋፋመ መጥቷል። ከናይሮቢ የቪኦኤዋ ጂል ክሬግ ያጠናቀረችውን ዘገባ ዝርዝሩን ቆንጅት ታዬ።
እውን ሶማሊያ የመራጭ ድምፅ በጉቦ የመግዛት ተግባር በተዛመተበት ሁኔታ ፍትሐዊ ምርጫ ማካሄድ ትችላለች በሚለው ጥያቄ ዙሪያ ወራት የፈጀ የፖለቲካ ጭቅጭቅ ሲካሄድ ቆይቶ በመጨረሻ ፓርላማዋ የካቲት ወር ላይ አዲስ መሪ መረጠ። መሐመድ አብዱላ መሐመድ ናቸው። ይበልጡን በሚታወቁበት ቅጽል ስማቸው ፋርማጆ። ፋርማጆ ሊመረጡ የበቁት ይላሉ የቀድሞ የፑንትላንድ መንግስት ሚኒስትር የነበሩት አሊ አህመድ ሀገሪቱን ላለፉት 27 ዓመታት ሲያምሳት በቆየው ሁከት ምክንያት ነው።
So people were looking for a fresh start and I think Farmajo was seen as a honest
ህዝቡ አዲስ ምዕራፍ መጀመር ፈለገ። እናም እንደሚመስለኝ ፋርማጆ በአብዛኛው ሰው ዘንድ የሚታመኑ የፖለቲካ ሰው ተደርገው ይታዩ ነበር። ከምርጫው ጥቂት ቀደም ብሎ በገቡት አዳዲሶቹ የፓርላማ አባላትም ዘንድ ስለሳቸው የነበረ አስተያየት ይኸው ነው።
ብዙዎች ሶማሊያውያን የሚቀጥለው ምርጫ ከመድረሱ አስቀድሞ ለውጥ ማየት ይፈልጋሉ። የሚፈልጉት ለውጥም አንድ ሰው አንድ ድምጽ የምርጫ ስርዓትን ያካትታል። በዚህ በታሳስ ወር ታዲያ ሶማሊያ 50 ዓመታት በተጠጋ ጊዜ ውስጥ ለመጀመሪያ ጊዜ ነጻ የፖለቲካ ፓርቲዎችን መመዝገብና ፈቃድ መስጠት ጀምራለች። የሆነ ሆኖ አሁንም ሀገሪቱ ከባድ የጸጥታ ችግር እንደተቆራኛት ነው ያለው። ባለፈው ጥቅምት ወር በሀገሪቱ ታሪክ ከምንጊዜውም የከፋ እና የአልሸባብ ስራ ነው የተባለ ከባድ የአሸባሪ ቦምብ ፍንዳታ መሃል ሞቃዲሾ ውስጥ ደርሶ ከ500 የሚበልጡ ሰዎች አልቀዋል። ይህ በዚህ እንዳለ ዩናይትድ ስቴትስ ሶማሊያ ውስጥ የምታካሂደውን ወታደራዊ እንቅስቃሴ እያፋፋመች ነው። ባለፈው ህዳር ወር በሽብርተኛው ቡድን ባልሸባብ የማሰልጠኛ ካምፕ ላይ ባደረሰችው የአየር ጥቃት ከ100 በላይ የቡድኑን ተዋጊዎች እንደገደለች ዩናይትድ ስቴትስ አስታውቃለች። ነጻው የመርማሪ ጋዜጠኝነት ቢሮ Bureau of Investigative Journalism የተባለው ቡድን እንደሚለው ዩናይትድ ስቴትስ በዚህ የአውሮፓውያን 2017 ዓመተ ምህረት ውስጥ ሶማሊያ ውስጥ በአብራሪ አልባ አውሮፕላኖች በትንሹ 30 የአየር ጥቃቶችን አድርሳለች። ይሁንና ዩናይትድ ስቴትስ ወታደራዊ እንቅስቃሴዋን ያፋፋመች ባለችበት ወቅት የአፍሪካ ህብረት ደግሞ ኃይሎቹን እያሰጣ ነው። የመጀመሪያዎቹ 1000 ወታደሮች እስከ አመቱ ማብቂያ ባሉት ቀናት ውስጥ ይወጣሉ ተብሏል። በአጠቃላይ ህብረቱ ምን ያህል ወታደሮች እንደሚያስወጣ የሚወስነው ግን ሀገሪቱ ውስጥ ባሉት ሁኔታዎች እንደሚሆን ነው አህጉራዊው ህብረት የጠቆመው። ሶማሊያ የሀገሯን የጸጥታ ጥበቃ ኃላፊነቶች ከአፍሪካ ህብረት ላይ ለመረከብ እቅድ እንዳላት አስታውቃለች። ለዚህም 22000 ወታደሮች ያሉት ሰራዊት ታቋቁማለች። ቱርክም የሶማሊያን ወታደሮች በማሰልጠን ለመርዳት ሞቃዲሾ አቅራቢያ አዲስ ወታደራዊ ካምፕ አቋቁማለች። በዚህ ሁሉ የፖለቲካና የጸጥታ ፈተና መሃል ደግሞ ሀገሪቱን የመታት ድርቅ በብዙ ሚሊዮኖች የተቆጠሩ ዜጎቿን የቀንድ ከብቶቻቸውንና ሌሎችን እንስሳቶቻቸውን ፈጅቶ ለረሃብ ዳርጓል። የቀድሞ የፑንትላንድ መንግስት ባለስልጣን ፋታህ ግን ተስፋ መቁረጥ አይገባም በማለት ያስጠነቅቃሉ።
I think we are hopeful and I think the international community is also hopeful about Somalia.
እንደሚመስለኝ እኛ አሁንም ቢሆን ተስፋ አለን። ዓለም አቀፉ ማህበረሰብም ቢሆን ስለ ሶማሊያ መጻዊ ሁኔታ ተስፋ አለው። ሶማሊዎች የምንበገር ሰዎች አይደለንም። በቀላሉም ተስፋን ቆርጡ።
እናም ህዝቡ የመረጋጋት እርምጃ የምናስመዘግብበት አመት ይሆናል በሚል ተስፋ አዲሱን አመት እየተጠባበቀ ነው። ክቡራትና ክቡራን አድማጮች የረቡዕ ምሽት ዝግጅታችን ይቀጥላል። አሁን ዋና ዋናዎቹን ዜናዎች አዲሱ።
አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን እንደተናገሩ ሶማሊያ የበልጥ አስተማማኝ ተቋማትን በመገንባት ካስቸኳይ የሰብአዊ እርዳታ ተመጽዋችነት አዙሪት ሰብራ ለመውጣት የሚያስችላትን ተጨባጭ እርምጃዎች እየወሰደች ነው። የአውሮፓ ህብረት አገሮች ከሊቢያ ለሚነሱ ስደተኞች ፍልሰተኞችም እንዲሁ የሜዲትራኒያንን ባህር እንዳያቋርጡ በማድረግ ለወከባና ለሰቆቃ እንዲዳረጉ ምክንያት ሆነዋል ሲል የመብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል አስታወቀ። የመን ዋና ከተማ ውስጥ በሚገኝ ፖሊስ ጣቢያ ላይ ዛሬ በተካሄደ የአየር ጥቃት ቢያንስ 30 ሰዎች ተገደሉ፣ 80 ያህል ቆሰሉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢየሩሳሌምን የእስራኤል ዋና ከተማ ማድረጋቸውን በመቃወም አብዛኛዎቹ በእስላማዊው ዓለም የሚገኙ መሪዎች ዛሬ ረቡዕ ኢስታንቡል ውስጥ መሰብሰባቸው ተሰማ። አስቸኳይ ስብሰባውን የጠሩት የፕሬዝዳንቱ ሪቼፕ ታይብ ኤርዶዋን ናቸው።
የረቡዕ ምሽት ዝግጅታችንን ነው የምታደምጡት። አስተናጋጆቻችሁም ቆንጂት ታዬና
አዲሱ አበበ ነን።
አሁን ከስልክ አስተያየቶቻችሁ ጥቂቶቹን እናሰማችሁና ወደ ቀሪዎቹ ዝግጅቶች እናልፋለን።
ሰላም ዘየ በለውኝ በሌሊት ትረት የተባለው ትክረት ያለው ዲሰምበር ሶስትና ትላንትና ደግሞ ሐሙስ ዲሰምበር 7 ሶስቱን ሰዎች የቀረቡት ሁሉም ጸረ ኢህአዴግ ወያኔ እያሉ በትክክል እንኳን ኢህአዴግ ይሉ አይጠሩትም። ወያኔ እያሉ ጥላሸት ይዘው የሚቀቡ እንጂ ውይይት አልነበረም። አንድ ዶክተር መሐመድ ታውቃላችሁ፣ በኤርትራ በሻዕቢያ እየታጀበ መጥቶ በኢትዮጵያ ልማት ሰላም እየመከለ ያለ ሰው ነው። አቶ ይሸዋስ ሁለት ወር ሙሉ አሜሪካን ሀገር የጭለምተኛ ፖለቲከኞች የዲያስፖራ ማለት ነው መመሪያ ሲቀበል የከረሙ ሰው ናቸው። ግዴ ዘራቄም ኤርትራዊ ሆኖ ከአርጋበረ ህወሓትን ያቋቋመ ነው። በመጨረሻ ግን አርጋበር ከአርጋበር ጋር ተወግደዋል ከህወሓት። አሁን እንደ ኤርትራዊነቱ ሻዕቢያ ደጋፊ ነው፣ የኢሳያስ ጓደኛ ነው። እነዚህ ምን ጠብቃላችሁና ስለ መንግስት ብትችሉ ይሆን ምናልባት ከመንግስትን በኩል መጥተው እዛ እሰጥ አገባ ብማንጎት ምን እንደጠሩ ነበር። ካልሆነ እዛ ግን ሁሉም ለአንድ ወገን ብቻ ያደንድ ሰው በመሆናቸው ውይይት መሆኑ ቀርቶ እንዲህ ጥላሸት ቀዶዎች ነበሩ እና ውይይት አልነበረም። የኢትዮጵያ ህዝብ ሊቀበለው አይችልም እና ለወደፊቱ አስቡበት፣ ወይም ከሁለቱ ወገን አድርጉት ወይም አስወግዱት። እንዲህ አይነቱ ውይይት ሊያስፈልግ
ጤና ይስጥልኝ ቢዎች እንደምን አላችሁ? አስተያየት የምሰጠው ለአቶ አሉላ ነው። አሉላ በሰጣ ገባ ፕሮግራም ላይ ብዙ ጊዜ አቶ ግዛው በተከታታይ ይቀርባሉ። አቶ ግዛው ችሎታውም ኢንፎርሜሽንም አላቸው፣ ግን አንድ ሰው ብቻ በዛ፣ ሌሎች ደግሞ በዚህ ስርዓት ውስጥ አድርገው የኖሩም አሉ እና እነሱን ብታቀርብ ቆንጆ ነው።
ቢዎች እንደምን አላችሁ? ዘሩባቤል ከኒውዮርክ ነው። በአቶ ጎይቶም እና በአቶ ተሾመ መካከል ላይ የተደረገውን ውይይት የመራችው ጽዮን ግርማ በእውነት ጥሩ የጋዜጠኝነት ሙያን የተከተለ ስነ ምግባር የተከተለ ነው እና በጣም በማድነቅ እወዳለሁ።
የምሽቱን ፕሮግራማችንን አዳምሰናል። ሰዓቱ 3 ሰዓት ተኩል ያሳየኛል በኢትዮጵያ አቆጣጠር። እዚህ ባለንበት ደግሞ 7 ሰዓት ተኩል። ተሳሳትሽ እንዳትለኝ።
ኧረ ትክክል።
ዝግጅታችን ይቀጥላል። ተከታዩ አሜሪካና ህዝቧ።
ነርሶች የጤና ጥበቃ ስርዓቱ ቁልፍ አካላት ናቸው። ስፋት ያለው ለሆነው የሙያ ኃላፊነታቸው የተራቀቀ የትምህርትና የሥራ ልምምድ ስልጠና ያስፈልጋቸዋል። ከዚህ ዋሽንግተን ወጣ ብሎ ሜሪላንድ ሮክቪል ቀበሌ ውስጥ ለሁለተኛ ደረጃ ተማሪዎች ተጨባጩን የነርስነት ሙያ ዓለም የሚያሳያቸው ትምህርት መርሃ ግብር እየተካሄደ ነው። ይህ የስልጠና መርሃ ግብር ተማሪዎቹ በሙያው ሰልጥነው ለምስክር ወረቀት የሚያበቃውን ፈተና አልፈው ስራቸውን እንዲጀምሩ እድል ይሰጣቸዋል። ፋይዛ ኤልማስሪ ያጠናቀረችውን ዘገባ ቆንጅታዬ ለዛሬ አሜሪካና ህዝቧ ፕሮግራም ታቀርባለች። ቀጥይ።
So what am I going to start with?
የረዳት ነርስነት ተማሪዎቹ መጀመሪያ የሚማሩት ራሳቸውን ለሚንከባከቧቸው ታካሚዎች የማስተዋወቅ ዘዴን ነው። ቀደም ብሎም የተሰሙት ሲለማመዱ ነው። በሩን እናንኳኳለን። ሲከፈት ራሳችንን እናስተዋውቃለን። ጤና ይስጥልኝ፣ የዛሬ ተረኛ ነርስ ሆነች ትላለች ተማሪዋ። እንዲህ ያሉ ተማሪዎቹ ነርሶች በየቀኑ ስራ ላይ የሚያውሏቸውን ክህሎቶች ይለማመዳሉ። የልብ ምት፣ የደም ግፊት፣ የደም ውስጥ የስኳር መጠንን የመለካት ዘዴን ወዘተ። ደግሞም እጆቻቸውን በደንብ አድርገው መታጠብ። ከዚያ በመቀጠል ተማሪዎቹ ቀጣዩን ስልጠና ይከታተላሉ። ለዚህ የረዳት ነርስነት ሙያ ሲማሩ እርስ በርሳቸው ብቻ ሳይሆን የተማሩትን ከታካሚ ጋር ውለው ስራ ላይ በማዋል ረገድ መለማመዱ ይጠቅማቸዋል። ኬሊ ዊልሰን አንዲቱ ተማሪ ነች።
I think one of the most important things I've learned is about one patient care, like how to treat patients.
የተማርኩት ትልቁ የሙያ ክህሎት አንድን ታካሚ እንዴት ነው የምንንከባከበው የሚለውን ነው። የታካሚውን ስነ ልቦናና አካላዊ ጤና ትኩረት መስጠት አለብን። በክብርም ልንይዛቸው ይገባል።
ኬሊ ሜሪላንድ በሚገኘው ጌትስበርግ ሁለተኛ ደረጃ ትምህርት ቤት የረዳት ነርስነት ሙያ ትምህርት በመከታተል ላይ ካሉ በርካታ ተማሪዎች መካከል አንዷ ናት። ትምህርት ቤቱ ይህንን ስልጠና ሲሰጥ 3ኛ አመቱን ይዟል። ሌላይቱ ተማሪ ናታሊያ ኤስተራዳ አጉየር እንዴት እንደተጠቀማት ትናገራለች።
Ever since I've been little, I've been wanting to do something in nursing and helping others because I really love doing that.
ትንሽ ልጅ ሳለሁ ጀምሬ የነርስ ሙያ ውስጥ መግባት ፈልግ ነበር። መርዳት ደስ ይለኛል።
እንደ ናታሊያ ላሉ ተማሪዎች ይህ በነጻ የሚሰጠው ትምህርት ትልቅ ጠቀሜታ አለው። የሞንትጎመሪ ኮሌጅ የነርስ ሙያ ፕሮፌሰር ሊንዳ ሆል
There are 20 skills that they have to be able to perform before we can graduate them.
ተማሪዎቹ መመረቅ የሚችሉት 20 የሙያ ክህሎቶችን ማከናወን ከቻሉ በኋላ ነው። የትምህርት መርሃ ግብሩ ተጠናቆ ውጤታቸው ሲታወቅ ያኔ ከሜሪላንድ ክፍለ ሀገር የምስክር ወረቀታቸውን ያገኛሉ። ከዚያም ከዚያው ከፍ ለሚለው ያረጋውያን ተንከባካቢ ረዳት ነርስነት ዝግጅት ይጀምራሉ። ተጨማሪ ዕውቀት ይሰጣቸዋል።
የረዳት ነርስነት ስልጠና መርሃ ግብሩ የሚካሄደው በአንድ የጡረተኞች መኖሪያ ተቋም ውስጥ ነው። እርዳታ የሚያስፈልጋቸው አረጋውያንም የሚኖርባቸው ቤቶች አሉት። የትምህርት መርሃ ግብሩን የጀመሩት የተቋሙ አስተዳደር ቦርድ አባል የሆኑት የነርቭ ሕክምና ልዩ ሐኪም ዶክተር ጆን ሊሂ ይባላሉ። የሳቸው ዓላማ አረጋውያኑ በተቻለ መጠን ጥሩ የሆነ እንክብካቤ እንዲያገኙ ማስቻል ነው። ነዋሪዎቹ እነዚህን ጀማሪ ባለሙያ ወጣቶች ታዲያ በደስታ ተቀብለዋቸዋል።
ምን ይሆን?
አሁን በዚህ ሰዓት የሚቀርበው ዲሞክራሲ በተግባር ነው። አዲሱ
አመሰግናለሁ ቆንጆት። ማነበው መግቢያ ወረቀት ጠፍቶብኝ ነው። በዩናይትድ ስቴትስ ደቡባዊ ግዛት አላባማ ትናንት በተካሄደው የሕግ መወሰኛ ምክር ቤት የማሟያ ምርጫ የዲሞክራቲክ ፓርቲው እጩ ዳግላስ ጆንስ አሸንፈዋል። አላባማ የሪፐብሊካን ፓርቲው ጠንካራ ወግ አጥባቂዎች አስተማማኝ ክልል የሆነ ግዛት በመሆኑ ሪፐብሊካኑ እጩ ሮይ ሙር መሸነፍ በፓርቲያቸው ላይ ብቻ ሳይሆን በቀጣዩ ዓመት የፕሬዝዳንት ዶናልድ ትራምፕ የፖለቲካ አጀንዳ ላይ ግዙፍ አንደምታ ይፈጥራል ተብሎ ተገምቷል። ሪቻርድ ግሪን ያጠናቀረው ዘገባ አለ። ሰለሞን ክፍሌ ለዲሞክራሲ በተግባር ፕሮግራሙ እንደዚህ ያቀናብሮታል።
ከፍተኛ ትኩረት መሳቡ በስፋት የተነገረለትን የትላንቱን የአላባማ የመወሰኛ ምክር ቤት አባል ምርጫ ልዩ ያደረገው ምንድን ነው? ልዩ ምርጫ እንዲካሄድ የተደረገው የቀድሞው የክፍለ ሀገሯ የመወሰኛ ምክር ቤት አባል ጄፍ ሴሽንስ በጠቅላይ አቃቤ ሕግነት ሲሾሙ የለቀቁትን መቀመጫ ለመያዝ የተደረገ መሆኑ ነው። በዚህ ምርጫ ማሸነፋቸው ትላንት ማታ ይፋ ከተደረገው የዲሞክራቲክ ፓርቲው እጩ ዳግ ጆንስ ጋር የተወዳደሩት በወሲባዊ ወከባ ፈጻሚነት የተወነጀሉት አወዛጋቢው ሪፐብሊካን ሮይ ሙር ናቸው። የአሸናፊው ደጋፊዎች ግልብጥ ብለው ወጥተው ደስታቸውን በጭፈራ መግለጽ የጀመሩት በርካታ የሀገሪቱ ዋና ዋና የተባሉ መገናኛ ብዙሃን የመራራውን ልዩ ምርጫ ውጤት ይፋ ካደረጉ በኋላ ነው። ባለድሉ ዳግ ጆንስ የተቀናቃኛቸው የሪፐብሊካኑ እጩ ሮይ ሙር በወሲባዊ ወከባ ፈጻሚነት ተወንጅለው የምረጡኝ ዘመቻቸው እስከ ተናጋ ድረስ ያሸንፋሉ የሚል ግምት አልነበረም። ሮይ ሙር እንደ አውሮፓውያን ዘመን አቆጣጠር በ1970ዎቹ ዓመታት ያኔ የ30 ዓመት ጎልማሳ በነበሩበት ወቅት ከእርሳቸው በዕድሜ በጣም ያነሱ የነበሩ ሴት ልጆችን ደፍረዋል ወይም ያሳድዱ ነበር ተብለው ይከሰሳሉ። በወቅቱ ሮይ ሙር የአካባቢው የሕግ ጠበቃ ሆነው ይሰሩ ነበር። ዳግ ጆንስ የምርጫው ውጤት ከተገለጸ በኋላ ባደረጉት የድል ንግግር ፉክክሩ የተደመደመው በምንጋራቸው ሰብአዊ እሴቶች ላይ ነው ብለዋል።
This entire race has been about dignity and respect.
አጠቃላይ ውድድሩን ካየን የተካሄደው የሰብአዊ ክብርን መሰረት አድርጎ ነው። ይህ የምረጡኝ ዘመቻ ያተኮረው በሕግና ሥርዓት መከበር እንዲሁም በመልካም ምግባር ላይ ነው። በዚች ክፍለ ግዛት በየትኛውም አካባቢ የሚኖር ዜጋ ሁሉ ተገቢ ድርሻውን ማግኘቱን በማረጋገጥ ላይ ነው። ይህ ነው የዘመቻው ግብ።
በጣም የሚገርመው ደግሞ የቀድሞው የአላባማ አቃቤ ሕግ ዳግ ጆንስ ለድል የበቁት በአፍሪካውያን አሜሪካውያን ድምፅ ሰጪዎች ጠንካራ ድጋፍ መሆኑ ነው። ይህም ብቻ አይደለም። ዳግ ጆንስ እንደ አውሮፓውያን ዘመን አቆጣጠር በ1990ዎቹ ዓመታት ሁለት የነጭ ጽንፈኞችን ማለትም የኩ ክላክስ ክላን ቡድን ጽንፈኞችን አራት ወጣት ልጃገረዶች በ1963 በበርሚንግሃም የሚገኘውን ጥቁሮች ቤተ ክርስቲያን በቦምብ አጋይተው መግደላቸውን በተሳካ ሁኔታ አረጋግጠው በማስቀጣታቸውም ይመሰገናሉ። ያ በብሔራዊ ደረጃ ሀገሪቱን በእጅጉ ያስደነገጠ ጥቃት የተካሄደው የሲቪል መብቶች እንቅስቃሴው በተጧጧፈበት ወቅት እንደነበር አይዘነጋም።
Alabama has been at a crossroads. We have been at crossroads in the past. And unfortunately,
Alabama መስቀለኛ መንገድ ላይ ስትሆን አሁን የመጀመሪያ አይደለም። ከዚህ ቀደምም አጋጥሞናል። የሚያሳዝነው ደግሞ በእነዚያ ወቅቶች ሁሉ የተሳሳተውን ጎዳና ነበር የመረጥነው። ክብሯትና ክብሯን ወገኖቼ ዛሬ ማታ ግን ትክክለኛው መንገድ ይዛቸዋል።
በትላንቱ ምርጫ የተሸነፉት ሪፐብሊካኑ ሮይ ሙር በወሲባዊ ወከባ ፈጻሚነት ከመወንጀላቸው በፊትም ቢሆን አላባማ ውስጥ ጥሩ ስም አልነበራቸውም። ሁለት ጊዜ በሰጧቸው ጽንፈኛ አስተያየቶች ከክፍለ ግዛቱ ከፍተኛ ፍርድ ቤት ዋና ዳኝነት እንዲነሱ ተደርጓል። ለመጀመሪያ ጊዜ ከዋና ዳኝነት ሥራቸው የተነሱት የፌዴራሉ ፍርድ ቤት በፍርድ ቤቶች የአስርቱ ቃላት መግለጫዎች እንዲነሱ የሰጠውን ትዕዛዝ ባለመቀበላቸው ነው። ለሁለተኛ ጊዜ የታገዱት ደግሞ የዩናይትድ ስቴትስ ጠቅላይ ፍርድ ቤት በተመሳሳይ ጾታ ጋብቻ ላይ የሰጠውን ብይን አልቀበልም በማለታቸው እንደነበር ይዘገባል። ሮይ ሙር ምንም እንኳ በወሲባዊ ወከባ ፈጻሚነት ቢወነጀሉም ከፕሬዝደንት ዶናልድ ትራምፕና በምርጫ ዘመቻቸው ወቅት ዋና አስተባባሪ ከነበሩት ስቲቭ ባነን ድጋፍ አግኝተዋል። ስቲቭ ባነን የሪፐብሊካን ፓርቲው ቀኝ አክራሪ አንጃ መሪ መሆናቸው ይታወቃል። ሮይ ሙርም በምርጫው መሸነፋቸው ግልጽ ከሆነ በኋላ በተለመደው ባህል መሰረት ወጥተው ዳግ ጆንሰን እንኳን ደስ አለው አላሉ። እንዲያውም ውጤቱን እንደማይቀበሉ ነው ያስታወቁት።
But we also know that God is always in control. You know, part of the thing
እግዚአብሔርን ነገሮችን ሁሉ ጊዜ እንደሚቆጣጠር እናውቃለን። በከፊል ሁኔታውን ትረዳላችሁ። የዚህ ዘመቻ ችግር አንዱ ስማችንን አስቀድሞ ማግደፋቸው ነው። ድጋፍ እንዳናገኝ አላግባብ አጥላልተውናል።
ቀደም ሲል ለሮይ ሙር ድጋፍ የሰጠሁት እንደማያሸንፍ እያወቁ ነው ሲሉ ዛሬ ጠዋት የተናገሩት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ትላንት ከመሸ ላሸነፉት ለዳግ ጆንስ ስልክ ደውለው እንኳን ደስ ያለው ብለዋል። ሪፐብሊካኖች አሁን የተቀሙትን መቀመጫ በ2020 ጠቅላላ ምርጫ መልሰው እንደሚወስዱ ግን ትራምፕ ቃል ገብተዋል። የዳግ ጆንስ ማሸነፍ ሪፐብሊካኖች 100 መቀመጫዎች ባሉት የመወሰኛው ምክር ቤት አሁን ያላቸውን የ51-49 አነስተኛ በላይነት ይበልጥ ያሳሳዋል። ለመጪው ዓመት የእንደራሴዎች ምክር ቤት አባላት ምርጫ ላይም ከፍተኛ ተስፋ አጭሯል። በዲሞክራሲያዊ ሀገሮች ፕሬዝደንቱ ወጥቶ ድጋፍ ቸረ ማለት ሁኔታዎችን ሁሉ በፈለገው መንገድ ይነዳል ማለት አይደለም። ወሳኙ ሕዝብ መሆኑን በአላባማው ልዩ የመወሰኛው ምክር ቤት አባል ምርጫ ታይቷል።
አድማጮች ወደ ወቅታዊ ጉዳይ እንገባለን። ኢትዮጵያን በተመለከተ ጨለንቆንና ሻምቡን ጨምሮ በኢትዮጵያ የተለያዩ አካባቢዎች ሰሞኑን ህይወት የጠፋባቸው ግጭቶች መካሄዳቸውን እየዘገብን እንገኛለን። ለዛሬ ሰለሞን አባተ ተከታዩን ይዞ ቀርቧል።
በጨለንቆ ከተማና በአካባቢዋ ሰሞኑን ተፈጥሯል የተባለው ችግር የተነሳው የከትናንት በስቲያው እሁድ ከጨለንቆ ወጣ ብላ በመትገኝ ሰርከማ የምትባል ከሶማሌ ክልል ጋር አዋሳኝ በሆነች ቦታ ላይ የሰፈሩ የታጠቁ ኃይሎች በአካባቢው ነዋሪ ላይ በከፈቱት ድንገተኛ ጥቃት አንድ ሰው መገደሉን ተከትሎ እንደሆነ የጨለንቆ ከተማ ነዋሪ ነኝ ያሉኝን አንድ ሰው አነጋግሬ ነግረውኛል። ከሰርከማው ጥቃት በኋላስ ምን ሆነ?
ከዛ ጋር የነበሩት ሚሊሻዎች ነበሩ ከአንድ 40 ማይበልጡ እነሱም መከላከል ሞክረው ነበረ ሚሊሻዎቹ።
እሺ።
ቀበሌ ሚሊሻዎች።
እሺ።
ከዛ መከላከል ተኩስ ሲከፈት እንደገና እነሱ ተመልሰው ሸሹ። ከትንሽ ደቂቃ ቆይ ደግሞ መከላከያ ደግሞ መጥቶ ገባ ማለት ነው። በኋላ ማለት የኢትዮጵያ መከላከያ ኃይል ማለት ነው።
እሺ።
መጥቶ ከኋላቸው ገባ። ከዛ በዛ ተኩስ ልውጡ አንድ የጠሩ ነዋሪ ገበሬ አህመድ መሐመድ ሀሰን የሚባል ነበረ። ህዝቡም ሸሸ። ከዛ ሸሸ ወደ ጨለንቆ ከተማ ህዝቡ ሸሸ ማለት ነው።
እሺ።
የዛን ቀን ሁኔታ በዚያ በቃና በሚቀጥለው ቀን የጨለንቆ ከተማ ውስጥ የሚኖሩ ቄዎች እና ወጣቶች ማለት ለሜታ ወረዳ አስተዳዳሪ ቢሮ ድረስ ሄደው ህዝባችን እዛ ሰርኩማ ላይ ያለቀ ነው እና ስለዚህ እዛ ያለው ሚሊሻ መሳሪያ የሚኖሩን እቤት የለውም፣ ስለዚህ እርዳታ ይደረግልን ወይ ተወርድ ደግሞ በሰላም የሚያስጠብቅ ናም ብሎ ጠየቁ። ልጆቹ
ከትናንትና ወዲያ ሰኞ ማለት ነው ይሄንን ያደረጉት
ጠየቁ። እዛ የሚሰሩ ማለት አስተዳደሮቹ ማለት ነው የመንግስት አካላቶቹ እንዲህ አሉ ማለት ምንም ነገር ያስጠጧቸው በዘንዶችን ከዛ ወጥተው ሰዎች እግዲህ እዛ ላሉት ሚሊሻዎችን እርዳታ ምናምን ይዘው ለመሄድ በሚሰናዱበት ጊዜ መከላከያ ሴት እንደመጣ ይታወቅም መጥቶ በልጆቹ ላይ ተኩስ ከፈተ። ጨለንቆ ከተማ ውስጥ ማለት ነው።
ሰልፍ በወጡት ላይ
እዛ ጋር ልጆቹ ተሰብስበዋል እንጂ ሰልፍ ከዚያ ሰዓት ድረስ አሉ አልወጣም። ተሰብስሎ ያሉት በቃና መከላከያ ተኩስ ከፈተ። ልጆቹ ላይ ተኩስ ከፈተ። ልጆቹ በዚህ ጋር ተሯሯጠ። ከዛም በኋላ እንግዲህ ልጆቹን ቤተሰብን መንገድ ላይ ወጣ። ከዛ ምን አደረጉ መሰለህ? ከዛ ምን አደረጉ? አሁን ልጆቹ ከተማ ውስጥ ነው ያሉት አይደለም? ከኋላ ደግሞ ወደ የሀራ ጥርቆ መንገድ ላይ እርዳታ ያደሰጡ መከላከያዎች ምን ያደርጋሉ? ዲቴ የሚባል ቦታ ነው። ምን ያደርጋሉ? በጉዛ ጉዛ ማለት በጋራ እንደዚህ የተረዳዳ ማሽላ ለመቁረጥ ማለት ነው። እዛ እንትን ያሉ አሉ። እነሱም በስናይፐር ማለት ነው። ሰባት ሰዎችን እዛ በተቀመጡበት ስር ሰባቱን ገደሉ። ዲሴ ይባላል ማለት እዛው ከተማ ጎን ነው ያለው፣ ገጠር ነው። ግን አሁን እኛ ገበሬዎች ምንም ነገር አያውቁም። በዚህ ላይ ምንም ነገር የሰሙትም ነገር የለም። ሰልፍ መውጣቱንም ከተማ አያውቁም። እነሱ ማሽላ ለመቁረጥ ዛፍ ስር ቁጭ ብሏል። ከዛ መንገድ ላይ አስፋልት መንገድ ላይ ቆሞ ፊት ለፊት የገጠር ከተማ የገጠር ቀበሌ ውስጥ ሰዎችን በአንዳንድ ለቀሙ።
እርስዎ ይሄንን ከየት ሰሙ? ይሄንን አሁን እየነገሩኝ ያሉትን እንዴት አወቁ?
እኔ እዛ ነበርኩኝ፣ ከተማ ውስጥ ነበርኩኝ።
እሺ።
እዛው ከተማ ውስጥ ያለቀው ነበር። ከዛ ከማዶም የሚጫጫ ድምፅ ስንሰማ ወደዛ ሄድን ማለት ነው። ከዛ ስንጠይቃቸው ሴት ዛ እዚህ መሰለ መቷት ነገር ስንጠይቅ አይደለም ከመኪና መንገዱ ላይ ነው ወደ የመቱ ማለት ከዛ የተረፉት ደግሞ ያው እንደዚህ ተኝተው መሬት ላይ ተረፍ ተኝተው ነው ያመለጡት። ስናይፐር መንበታቱ ያው እነሱ ሬሳ አይተናል። ለምሳሌ በጣም ጭንቅላታቸው የተበተነ ወድቀው እንዳለ ከተጀርባ የወጣ እንደዚህ ነው።
እኒሁ የጨለንቆ ከተማ ነዋሪና የሰርከማውንም አደጋ ታዝቤያለሁ ወይም በአካባቢ የተፈጠረውን ሁኔታ ታዝቤያለሁ የሚሉት እማኝ አደጋውን የጣሉት የሶማሌ ልዩ ፖሊስ ኃይሎች ናቸው ብለውኛል። በእርግጥ ይህንን ክስ ከሶማሌ ክልል ባለሥልጣናት ለጊዜው ማረጋገጥ አልቻልንም። የምስራቅ ሐረርጌ ዞን የኮሚኒኬሽንስ ጽሕፈት ቤት ምክትል ኃላፊ ወይዘሮ ፈዲላ ዳውድ ማምሻውን ለኦሮምኛ ዝግጅት ክፍላችን ባልደረባ ለጃለን የገመዳ ከሰጧት መግለጫ ቀንጭቤ ላሰማችሁ።
ራያን ኢትሰብያ ንዙ ለምንጎን ቁደሸኒ ገላፈተኒ ጅረንደችር ኩኒ ዳንጋዎችን ከወልቀበቱ ሚቲ
የአገር መከላከያ ሰራዊት የአስራ አምስት ዜጎቻችንን ሕይወት አጥፍቷል። ይህ ከድንበር ጋር የሚያያዝ አይደለም። ወጣቱም ይሁን ሌላው ሕዝብ የመብት ጥያቄውን እያቀረበ ሳለ ነው የተገደሉት። ይህን ችግር ለመፍታት የኦሮሚያ ክልል መስተዳድር ከሶማሌ ክልል ጋር በተለያዩ ጊዜያት ስምምነቶች ሲፈርም ነበር። ችግሩ ለ12 ዓመታት የዘለቀና በ1997ቱ ሬፈረንደም ወይም ውሳኔ ህዝብ መሰረት የድንበር ችግሩ እንዲፈታ ከተወሰነ ወዲህ ሁኔታዎች እየበለጠ እየከፉ ሄደዋል።
የተሰለፉትን ወደ ቤታቸው ከመመለስ ይልቅ ብለዋል አክለው ወይዘሮ ፈዲላ ዳውድ፣ የመብት ጥያቄ በሰላማዊ መንገድ ስለጠየቁ ብቻ እንዲህ አይነት ዘግናኝ እርምጃ በተለይ በቀበያቸው ውስጥ በእርሻ ላይ በነበሩ 7 ገበሬዎች ላይ መውሰድ፣ መተኮስና መግደል ያሳዝናል ብለዋል። ከተገደሉት ሌላ 10 ሰዎች መጎዳታቸውን መቁሰላቸውን በተለያዩ ሆስፒታሎች እየታከሙ መሆናቸውን የዞኑ የኮሚኒኬሽንስ ጽሕፈት ቤት ምክትል ኃላፊ ወይዘሮ ፈዲላ ዳውድ ለቪኦኤ ገልጸዋል። የግጭቱን መንስኤም እንደሚከተለው ያስታውሳሉ።
ነመ መቃን ኢሳ አህመዲን አህመድ ሰንጀደን
አህመዲን አህመድ ሐሰን የሚባል ሰው በተፈጠረው የድንበር ግጭት በልዩ ኃይል ተተኩሶበት ሕይወቱ ስላለፈ ጨለንቆ ውስጥ ያለው ሕዝብና ወጣት በድንበር ግጭት የሕዝባችን ማለቅ መቆም አለበት የሚል ጥያቄ ነበራቸው። የአገር መከላከያው ሰራዊት ከከተማ ውስጥ ምን ይሰራል? የድንበር ግጭት ባለበት ህዝባችን እያለቀ ባለበት ቦታ ቢያንስ ልዩ ፖሊስን መከላከል እንዴት አቃተው? ብለው የተቃውሞ ሰልፍ ወጡ።
በሌላ በኩል 2 የትግራይ ተወላጅ የሆኑ ተማሪዎች ከትናንት በስቲያ ምሽት በተገደሉባት የሆሮ ጉድሩዋ ከተማ ሻምቡ ሁኔታው ዛሬ ምን ይመስል ይሆን? ለመሆኑ በተማሪዎች መካከልስ እንዲህ አይነት የዘር መካረርና ልዩነት ስር ሰዶ ያውቃል? ከዩኒቨርሲቲው ባልደረቦች አንዱን አነጋግሬ ነበር።
ጥሩ ሪሌሽን ናቸው የነበራቸው ተማሪዎች እርስ በራሳቸው። የተከሰተው እንዳልኩት ከዛኛው ግድያ በኋላ ነው።
ከየትኛው
አደግራት ግድያ ከተፈጸመ በኋላ ተማሪዎች ከተለያዩ ሚዲያ በመስማት ነው ይህን ድርጅት አማራና ኦሮሞ አንድ ነን በሚል ያለው ልጁ ተናግሯል ነው የሚባለው። አንደኛው ማቱ አጎስ
ምን ብሏል?
ስጣላ ነበር አሉ። ከእነዚህ ጋር ይሁን አይሁን አይዶ ነው። አሁን ከታሰሩት ጋር መሆኑን እርግጠኛ አይደለሁም።
ለመሆኑ ይህንን ሁኔታ ለማርገብ
ለማግባባት የተደረገ ምንም ጥረት አልነበረም በዩኒቨርሲቲ ውስጥ?
ይሄ ሁሉ ማታውን ነው ተማሪዎች 5 ሰዓት አካባቢ ይሄ ድርጊት አንደኛው ማዋጭ እንደዛ ብሏል ለተባለ ነው እንጂ ከገበሬ ክላስ ተፈጸመ ይሄ ነገር ተከስቷል በያላ ምንም። ሌላ ደግሞ የግቢው ግዴነት ተጠሪ ተብሎ የተሾመ ማለት ነው።
እሺ
ይሄን ጉዳይ ቀስቃሾችን ተጠቅማለ አለዛ ታሰራል ምናምን ተብሎ ታስሮ ነው የወጣው። ነው አላየውም። ከዛ በኋላም ሌላ የህይወት እንዳይጠፋ ህይወት ለማዳን ላይ ስራ ላይ ነበርኩኝ እንጂ ማን እንደነበረበትም አሰብ ያላወኩኝ ስድስት ላይ ተጠርቼ ሂጄ ብሎ ታስሮ ነው ትናንትና ወደ 12 ሰዓት አካባቢ የወጣው። ማስራ ነጋሽ የሚባለው የደህንነት ተጠሪ
ዛሬስ እንዴት ዋለ? ግቢው
ምንም ተማሪ እዛ ግቢ ውስጥ የለም።
ወጥተዋል?
አዎ፣ ካምፓስ ውስጥ ምንም ተማሪ የለም።
ለምን?
ዛሬ ግን ከነቀምት አካዳሚክ ቫይስ ፕሬዚዳንቱ አቶ ድንኳና የሚባል ዶክተር ድንኳና የሚባል መጥተው ስብሰባ ጠርተውን ነገ ተማሪዎች ዶርም እንዲገቡና ትምህርት እንዲጀመር ተባዙ ወደ ሴትል ወደ ሆነ ወደ ነባራዊ ሁኔታው እንዲመለስ የበኩሎችን ጥረት እንድናርግ የሚል አዝማሚያ ላይ።
ተማሪዎቹ ለምንድን ነው ዛሬ ያልገቡት?
ፈሩ። ተማሪዎች ፈሩ። ትናንትና ትናንት እንደነገርኩትም ወታደር ከስንታ ሱካር ፋብሪካ ሆነች ያቶ ስለሆነ ከዛ ፈረም ፖሊሶች መጥቶ ነበር።
እሺ።
ተማሪው እነሱን ፈርቶ ይገሉናል ብሎ እንዳሉ ወጥቷል። ሌላው ወደ ዘመድ ሂዷል። ያን ትንቶቹ መፍራት ምናምን ብዬ ያሳደርኳቸውን ማታ የአማራም የኦሮሞም የጋደሩ ራሱ ትንቶቹ ነበሩ። ማታ
አዳሪ ተማሪዎች ሁሉ ማደሪያዎቻቸውን ጥለው ወጥተዋል ነው የሚሉኝ?
በጣም ወጥተዋል።
ባዶ ነው ዩኒቨርሲቲው?
ባዶ ነው። ምንም ባዶ ነው። ትናንትና ውስን ተማሪዎች ናቸው እዚህ የዛ አካባቢ ተማሪዎች ወንዶች ነበር። ሴቶች ማፈርቶ ከግቢ በጊዜ ነው ለቀቁ።
ሻምቦ ለመሆኑ ምን ትመስላለች አሁን?
ሻምቦ አሁን ከተማ አካባቢ መብራት አለ። ወደ ዩኒቨርሲቲ አካባቢ ሆስፒታሉ አካባቢ መብራት የለም። ከትናንት ጀምሮ ነው የጠፋው። አሁን የአካባቢው ሰው ስጋት መከላከያ ይመጣል። ትናንትና እንዳለ ጨለንቆ ላይ ብዙ የኦሮሞ ተወላጆች ሞተዋል። አደግራት ላይም ብዙ አማራና ኦሮሞ ብሔር ሞተዋል። እነዚህ ሁለቱ ሰው ግን ሚዲያዎች ትናንትና ሲያራግቡ ነበር። ወታደሮች ድንገት መጥቶ ፌደራልና መከላከያ መጥቶ ሌላ እርምጃ ይወስዳል የሚል ስጋት አካባቢ አለ።
ግን እስካሁን ድረስ የታየ ግጭት ወይም ሌላ ሁኔታ የለም? ከውጥረትና ከስጋት በስተቀር
ምንም ሌላ ግጭት የለም። ዛሬ አልነበረም። እዚህ አካባቢ ከሩቅ ቦታ የመጡት የአማራ ልጆችም ኦሮሞ የሆኑ ተማሪዎች ይዘው ገብተው ወደ ዘመዶቻቸው አስጠግቶ ያኛ እንደዛ አይነት ትብብር ነው ያለው። ተማሪዎቹ ሌላ ነገር እንዳይሰማቸው፣ ባዳነት እንዳይሰማቸው የተቻለንን ኃይል ሁሉ እያደረግንላቸው ነው። እንግዲህ
ከአማራ የመጡ ተማሪዎች ወደዛ ሄዱ ሲሉ ከሌሎቹስ አካባቢዎች የመጡ ተማሪዎች የትግራይ ተማሪዎችን ጨምሮ ምን ሆኑ? እነሱ የት ሄዱ?
እዚህ አካባቢ ያሉ ሰዎችም ቤተክርስቲያንም ተባብረዋቸው እነሱንም ተቀብሏቸዋል።
የአካባቢው ሰው ነው ያስተናገዳቸው የተቀበላቸው?
ሰው በቃ ቤተክርስቲያን ነበሩ፣ ጫካም ያደሩ ነበሩ። እዛን ቀን ሸሽቶ ማለት ነው። ከዛ በኋላ እዛ አካባቢ ያለው ሞር አማራ ይበዛል። ዩኒቨርሲቲው የዱሮ ሆስፒታል አካባቢ ያለው እና ህብረተሰቡ አንድ ነን። ከበላይ ያሉት ቲፒኤልኤፎች ናቸው። እንደኛ ቲፒኤልኤፍ የተባሉት ነው ለዚህ ጉዳይ ያደረጉን እና አንድ ነን በምል ነው ህዝቡ። ሌላ ትግሬ ለይቶ ግን አላደረጉም። አንድ ላይ ከዛኛው ህይወት ካለፈ በኋላ ሌላ።
በሌላ በኩል ደግሞ የአምቦ ከተማ ነዋሪ የሶስት ቀናት አድማ ላይ ነው ያሉኝን አንድ የከተማይቱን ነዋሪም አነጋግሬ ነበር።
በአምቦ ከተማ በጨላንቆ ወረዳ ላይ ከሀያ በላይ ወገኖቻችን በመከላከያ ሰራዊት የተገደሉበትን ለሶስት ቀን ለማስታወስ ነው የሀዘን መግለጫ የሚባል ነገር አለ። የስራ ማቆም አድማር ግን ቤቱንም እነሱን ለማስታወስ ለሶስት ቀን ጥሪ በአምቦ ህዝብ ተደርጓል።
ከመቼ ጀምሮ ነው ይሄ አድማ የተጠራው?
ከሮብ ጀምሮ እስከ አርብ።
ከዛሬ ጀምሮ ነው ማለት ነው?
ከዛሬ ጀምሮ ነው። አሁን በአምቦ ከዛሬ ጀምሮ ሆቴሎች ዝግ ናቸው፣ ባንኮች ዝግ ናቸው፣ ሱቆች ዝግ ናቸው። ትራንስፖርት አገልግሎት ተቋርጧል። ተጀምሯል ማለት ነው። ሶስት ቀን ያበራ ቤታችን ሆነን በመከላከያ ሰራዊት በግፍ የተጨፈጨፉ ወገኖቻችን ለማስታወስ ሀዘን ላይ ነው።
የመንግስት መስሪያ ቤቶችስ ክፍት ናቸው?
በከፊል ዝግ ናቸው። ሰራተኞች ፈርቶ ወደ ቤት ገብተዋል። የመከላከያ ሰራዊት እንዳለ በኦዲዮ በፓትሮል ነበር የተጠናሉ ፒካፕ መኪናዎች። አሁን ግን እንዳለ በኦራል ከአስር በላይ ኦራል በከተማው በተለያዩ የመንግስት መስሪያ ቤቶች ሰፍሮ ነው የሚገኙት።
ነገሩ እንዲህ ነው። የአምቦ ዩኒቨርሲቲ ተማሪዎች ተቃውሞ በማሰማታቸው ወደ አካባቢው በተሰማሩ የክልሉ ፖሊስና ፌዴራል ኃይሎች መካከል
ተኩስ የቀላቀለ ግጭት መፈጠሩን ነው የነገሩኝ እኚሁ እማኝ። ለስልክ መስመሮቹ ጥራት ይቅርታ ጠይቃለሁኝ። በቅድሚያ የኦሮሚያ ፖሊስ በዚሁ የአምቦ ችግር ውስጥ እኛ እናረጋጋዋለን ተውልን ሲሏቸው፣ የተማሪዎቹን ተቃውሞ ማለት ነው፣ የፌዴራሉ ፖሊስ ኃይሎች አትግቡ ብለው ተኩስ እንደከፈቱባቸው፣ በግጭቱ የሞተና የቆሰለ መኖሩን መስማታቸውን አንዲት የዘጠኝ ዓመት ሕፃን በጥይት ተመታ ሆስፒታል እንደምትገኝ ነግረውኛል። በሌላ ዜና ደግሞ በሰሜን ወሎ ውርጌሳ አካባቢ ተፈጥሯል በተባለ ግጭትም እንዲሁ ችግር መኖሩን ሰምተናል። እየተከታተልን ነው፣ እናደርሳቸዋለን ዘገባውን። ስርዓት ሙሉ በሙሉ ከመፈራረሱ አስቀድሞ የዩናይትድ ስቴትስ መንግስት ሁሉንም ወገኖች የሚያሳትፍ ጉባኤ አዘጋጅቶ አዲስ ዲሞክራሲያዊ ስርዓት እንዲዘረጋ ይሸመግል ዘንድ ለመጠየቅ የህወሓት አመራር በጥብቅ ሊያሳስብበት ይገባል ሲሉ የቀድሞው አምባሳደር ሄርማን ኮሆን ዛሬ በትዊተር ባወጡት መልእክት አሳስበዋል።
አድማጮች፣ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ናቸው የቀሩት። ዋና ዋናዎቹን ዜናዎች አሰማለሁ። አሁን አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን እንደተናገሩት ሶማሊያ ይበልጥ አስተማማኝ ተቋማትን በመገንባት ከአስቸኳይ የሰብአዊ እርዳታ ተመጽዋችነት አዙሪት ሰብራ ለመውጣት የሚያስችላትን ተጨባጭ እርምጃዎች በመውሰድ ላይ ትገኛለች። የአውሮፓ ህብረት ሀገሮች ከሊቢያ የሚነሱ ስደተኞችና ፍልሰተኞች የሜዲትራኒያን ባህርን እንዳያቋርጡ በማድረግ ለወከባና ለሰቆቃ እንዲዳረጉ ምክንያት ሆነዋል ሲል የመብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል አስታወቀ። የመን ዋና ከተማ ሰንአ ውስጥ በሚገኝ የፖሊስ ጣቢያ ላይ ዛሬ በደረሰ የአየር ጥቃት ቢያንስ 30 ሰዎች ተገድለዋል። ሰንአ ባለው የፖሊስ አካዳሚ ቅጥር ግቢ በሽምቅ ተዋጊዎች ቁጥጥር ስር ባለው ጣቢያ ላይ ዛሬ ረቡዕ ማለዳ በደረሰው በዚሁ የአየር ጥቃት ከሞቱት ሌላ ቢያንስ 80 ሰዎች መቁሰላቸው ታውቋል። ጥቃቱ የተካሄደው በሳውዲ መራሹ ጣምራ ኃይል ሲሆን ኢላማ ያደረገውም የሽምቅ ተዋጊዎችን ይዞታ እንደሆነ ነው የተነገረው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት ማወቃቸውን በመቃወም አብዛኞቹ በእስላማዊው ዓለም የሚገኙ መሪዎች ዛሬ ኢስታንቡል ውስጥ ስብሰባ ማድረጋቸው ተሰምቷል። የመሪዎቹ ስብሰባ የተጀመረው ከዚሁ ከፕሬዚደንት ትራምፕ ውሳኔ ጋር በተያያዘ መካከለኛው ምስራቅ ውስጥ ውጥረቱ ባየለበት በዚህ ወቅት መሆኑ ነው። ከመሰነባበታችን በፊት ባሉት ጥቂት ደቂቃዎች ይህንን የብዙነሽ በቀለን ዜማ እናድምጥ። ክቡራትና ክቡራን አድማጮች አብራችሁን ስላመሻችሁ እናመሰግናለን። የረቡዕ ምሽት ዝግጅታችን ተጠናቋል። ወደ ትግርኛ ቋንቋ ስርጭት በዚሁ በተጀመረ ሙዚቃ እንለፍ። በሰላም እደሩ።